የዛሬው ዝግጅታችን የቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮ ሐዋርያ ጉብኝት ላይ ያተኮረ ዘገባ ይሆናል።
ዛሬ ጧት ቅዱስ አባታችን ፍራንቺስኮ ለስድስት ቀን ያህል የሚቆይ ታሪካዊ ሐዋርያዊ ጉብኝታቸውን ሜክሲኮ ለመጓዝ እግረ መንገዳቸውንም በኩባ ዋና ከተማ ሀቫና ለአንድ ቀን ያህል ጎራ በማለት ከሞስኮና የመላው ሩሲያ ፓትርያርክ ከሆኑ ፓትርያርክ ክሪል ጋር በግል ለመገናኘትና ከዚያም ወደ ሜክሲኮ ለማቅናት ጉዟቸውን መጀመራቸው በዛሬ የዜና እወጃችን ላይ መዘገባችን ይታወሳል። ይህንን ጉብኝት ታሪካዊ የሚያደርገው ሜክሲኮ የሚያደርጉት የመጀመሪያ ጉብኝታቸው ሳይሆን ከሞስኮና የመላው ሩሲያ ፓትርያርክ ክሪል ጋር ለመጀመሪያ ጊዜ ከዚህ በፊት በታሪክ ተከስቶ በማያውቅ ሁኔታ ፊት ለፊት ተገናኝተው ለመነጋገር መወሰናቸውና ይህንንም እውን ለማድረግ ቀን ቆርጠው ለመገናኘት ስለ ወደፊቱ በሁለቱ ታላላቅ አብያተ ክርስቲያናት መካከል ሊኖር ስለሚገባ መልካም ግንኙነት ለመነጋገር አንድ የጋራ አቋም ወይም መግለጫ ለማውጣት መወሰናቸው ታሪካዊ ያደርገዋል። እንግዲህ በዚህ ታሪካዊ ግንኙነት የሚነሱ ብዙ ጥያቄዎች ሊኖሩ ይችላሉ። እስቲ በአንተ በኩል ምን አይነት ጥያቄዎች ሊነሱ ይችላሉ ብለህ ተስፋ ታደርጋለህ?
ለምሳሌ ሊነሱ የሚችሉ ጥያቄዎች ለምንድን ነው እነዚህ ሁለት የቤተ ክርስቲያን መሪዎች በዚህ በተጣበበ ጊዜ ለመገናኘት የወሰኑት? ምንድን ነው እርሱ ምክንያቱ የሚለው ቀዳሚ ጥያቄ ይሆናል።
አመሰግናለሁ። ለእነዚህ ጥያቄዎች መልስ ይሆነኝ ዘንድ የተለያዩ የዜና ምንጮችን በተለይ ዚነት እና ሴዶክ የራዲዮ ቫቲካን የውስጥ የዜና ምንጭን በመጥቀስና በተለይም ደግሞ በሩሲያ የቸርች ኒድ ወይም በስቃይ ወይም በስደት ላይ የሚገኝ አብያተ ክርስቲያንን የሚረዳ ማህበር ኃላፊ የሆኑት ፒተር ሄማንክ የሰጡትን ማብራሪያ ላይ ተንተርሼ የሚከተለውን ምላሽ ለማቅረብ እሞክራለሁ። ከመጀመሪያው ጥያቄ ስንጀምር ለዚህ ታሪካዊ ግንኙነት እንደ ዋነኛው ምክንያት የሚጠቀሰውና የሚፈረጀው በአሁኑ ጊዜ በዓለማችን የሚታየው አስከፊውና ከመቼውም ጊዜ በላይ ደግሞ በተለይም በመካከለኛ ምስራቅ እየተስፋፋ የሚገኘው በክርስቲያኖች ላይ የሚፈጸመው ስደትና መከራ ከፍተኛውን ስፍራ ይይዛል። ለምሳሌ ብንጠቅስም በኢራቅ የሚገኙ ጥንታዊ ክርስቲያኖችና ቤተ መቅደሶቻቸው፣ በሶሪያ የሚገኙ ክርስቲያኖች እንደዚሁም ለሞትና ለስደት ተዳርገዋል። ከወራት በፊት ደግሞ እንደምናስታውሰው በሊቢያ ክርስቲያን በመሆናቸው ብቻ አስከፊና አሰቃቂ ሁኔታ ሕይወታቸውን ያጡ ከ30 በላይ ኢትዮጵያውያን እንደነበሩ ይታወሳል። ይህ የመሳሰሉ በተለይም በአክራሪ የሙስሊም ታጣቂዎችና በፖለቲካዊ አመለካከት ልዩነት ምክንያት እየደረሰ ያለው ስደትና መከራ በጋራ እንዴት ከተቻለ ማስቆም ካልሆነ ደግሞ ለመቀነስ ወሳኝ ጊዜው አሁን በመሆኑ እነዚህ ሁለቱ የቤተ ክርስቲያን መሪዎች ተገናኝተው ለማውራት ያሰቡበት ዋነኛው ምክንያት ተደርጎ የሚጠቀሰው እንግዲህ እነዚህ የጋራ ችግሮችን በጋራ ለመፍታት በማሰብ ነው።
እንግዲህ እዚህ ላይ በክርስቲያኖች ላይ እየደረሰ ያለው ችግር ሁሉ ለይተው ጠቅሰውታል። ቀጣዩ ጥያቄ ይሆናል ብዬ እማምነው ይህ ታሪካዊ ግንኙነት ማለትም የቅዱስ አባታችንና የክሪል ግንኙነት የራሻ ማህበረሰብና በጠቅላላ የወንድሞቻችን የኦርቶዶክስ ቤተ ክርስቲያን ምዕመናን ላይ ምን አይነት አስተያየት ወይንም መልከታ ይፈጥራል?
እንግዲህ ከተለያዩ የሩሲያ የዜና ተቋማት ለመረዳት እንደተቻለው የብዙሃኑ ህዝብ አስተያየት መልካም ነው። እንዲሁም በሩሲያ የብዙሃን መገናኛ የሰሞንኛው ዜና ይህ ጉዳይ ነው። በተጨማሪም ሁለቱ አብያተ ክርስቲያናት መሪዎች በተመሳሳይ ወቅት ስለ ግንኙነቱ አስፈላጊነት በብዙሃን መገናኛዎች በማስታወቃቸው ከፍተኛ ትኩረትን በራሻ ስቦ ይገኛል። ከራሻ ውጭ ደግሞ የኮንስታንቲኖፕል ፓትርያርክ የሆኑት በርጠሌሜዎስ ይህንን ግንኙነት በደስታ እንደተቀበሉና እርካታም እንደተሰማቸው ለመረዳት ተችሏል። እንግዲህ የእነዚህ ሁለቱ የቤተ ክርስቲያን መሪዎች ግንኙነት በጠቅላላ በሩሲያ ማህበረሰብና በአንዳንድ የኦርቶዶክስ ቤተ ክርስቲያን መሪዎች በመልካም ጎኑ መታየቱ የሚያሳየው እነዚህ ሁለቱ የቤተ ክርስቲያን መሪዎች የሚያደርጉት ውይይት በጣም ወቅታዊና አስፈላጊ መሆኑን ነው።
ከነዚህ ሁለት የቤተ ክርስቲያን መሪዎች ውይይት በኋላ የሁለቱ አብያተ ክርስቲያን ቀጣይ ግንኙነት በተመለከተ ምን አይነት ለውጦች ለወደፊቱ ሊከሰቱ ይችላሉ የሚሉትና የመሳሰሉት ጥያቄዎች በአብዛኛው እየተነሱ ይገኛል።
ትክክል ነው። እንግዲህ ይህ ጥያቄ ሲነሳ የመጀመሪያ ጊዜ አይደለም። ለአስርት ዓመታት በሁለቱ ታላላቅ አብያተ ክርስቲያናት መካከል ሲካሄዱ የቆዩ ልዩ ልዩ ውይይቶችና ግንኙነቶች ፍጻሜ መስጫ ጊዜ ወይም መደምደሚያ ይሆናል ተብሎ ነው የሚታሰበው። ይሄኛው ውይይት እንግዲህ ምክንያቱም ባለፉት ጊዜያት ሁለቱ አብያተ ክርስቲያናት በጋራ ድምጻቸውን ያሰሙበት ጊዜ እንደነበረ ይታወሳል። ለምሳሌ መጥቀስ ከተፈለገ በ2013 በመስከረም ወር ላይ ሁለቱም መሪዎች የሶሪያን የሰላም እቅድ በመደገፍ በአንድነት ለዓለም ድምጻቸውን ማሰማታቸው ከሁላችንም የተሰወረ ነገር አይደለም። በዚያን ጊዜ ፓትሪያርክ ክሪል የሰላም ጥረቱን አስመልክተው ለአሜሪካው ፕሬዝዳንት ባራክ ኦባማ ደብዳቤ ጽፈው እንደነበረ ይታወሳል። ጳጳሳችንም ርዕሰ ሊቃነ ጳጳስ ፍራንቼስኮስ ደግሞ ለራሻው ፕሬዝዳንት ቭላድሚር ፑቲን የሰላሙን ጥረት እንዲደግፉ የሚያበረታታ ደብዳቤ መጻፋቸው ይታወሳል። እንግዲህ አሁን የሚደረገው ግንኙነት የሁለቱን አብያተ ክርስቲያናት አንድነት የሚያጠናክርና በተለይም ደግሞ ስለ ዓለም ሰላምና እድገት በጋራ ድምጻቸውን እንዲያሰሙ ከፍተኛ እገዛ የሚያደርግ ውይይት እንደሆነ ተደርጎ ይታሰባል። እንግዲህ ይህ ታሪካዊ ግንኙነት ለወደፊት ለሚደረጉ ውይይቶች በር ከፋች እንደሚሆንና ለወደፊቱ በዓለማችን ለሚፈጠሩ ችግሮች መፍትሄ ለመስጠት ከፍተኛ የሆነ ጉልበት የሚሰጣቸው መሆኑና በተለይም በክርስቲያኖች ላይ የሚደረገው አረመኔያዊ ጭፍጨፋና ስደት በጋራ ለመከላከል እንዲሁም ደግሞ በአሁኑ ወቅት ከፍተኛ ጥያቄ የሆነ የመጣው የቤተሰብ ሁኔታ ማለትም በተመሳሳይ ጾታዎች መካከል የሚፈጸመውን ጋብቻ በጋራ ለመዋጋት አንድ የሚያደርጋቸውን የክርስቲያናዊ እሴቶችን ለማጠናከርና ሁለቱም ቤተክርስቲያናት የተጠሩት የክርስቶስን ሰላምና ፍቅር ለመመስከር ስለሆነ ይህንን አጠናክረው ለመቀጠል በር ከፋች የሆነ ውይይት እንደሆነ መስሎ ይስማኛል። ስሞኔ በዚህ ለዛሬው ላጠቃለለኔ እስቲ ወደ አንተ ጥያቄዎችን እንሂድ ደግሞ።
አመሰግናለሁኝ።